ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሮብ መጋቢት 8 2013 ዓ.ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። ከሞላ ጎደል ግማሽ የሶማሊያ ክልል በድርቅ እንደተመታ ታወቀ። የኢትዮጵያ ብሔራዊ የምርጫ ቦርድ ስለመጪው ምርጫ ዝግጅት ከፖለቲካ ፓርቲዎች ጋር እየተነጋገረ መሆኑ ተገለጸ። የሚሉትና ሌሎችም ዝግጅቶች ይኖሩናል። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በትግራይ ክልል 135 ዓለም አቀፍ እርዳታ ሰጪ ድርጅቶች የተሰማሩ ቢሆንም የሚያደርጉት ድጋፍ ግን አነስተኛ ነው ሲል የጊዜያዊ አስተዳደሩ የመንግስት ኮሙኒኬሽንስ ቢሮ ተናገረ። የቢሮው ኃላፊ ወይዘሮ እቴነሽ ንጉሴ ለኢትዮጵያ ፕሬስ ድርጅት የትግርኛ ወጋታ ጋዜጣ በሰጡት ቃል የተወሰኑ መንግስታዊ ያልሆኑ ድርጅቶች አልሚ ምግቦችንና ምግብ ነክ ያልሆኑ ቁሳቁስ እያበረከቱ ቢሆንም ከነሱ ከሚጠበቀው አንጻር ግን ዝቅተኛ ነው ብለዋል። አያይዘውም ቃል አቀባይዋ የዓለም የምግብ ፕሮግራም እና ቀይ መስቀልን የመሳሰሉ መንግስታዊ ያልሆኑ ድርጅቶች እገዛ ያደረጉ ቢሆንም በክልሉ ከገቡት እርዳታ ሰጪ ድርጅቶች ቁጥርና ከደረሰው ጉዳት አንጻር ሲታይ አሁን ካለው ድጋፋቸው በላይ እርዳታ መስጠት ይጠበቅባቸው ነበር ብለዋል። መንግስታዊ ያልሆኑ ድርጅቶች እርዳታ በማከፋፈል ሂደት የሚያጋጥሙ ችግሮችን በመፍታት በቀጣይም ህጻናት ላይ ትኩረት አድርገው አልሚ ምግብ እንዲሰጡ ቃል ገብተዋል ያሉት ወይዘሮ ቴነሽ ቃላቸውን ይጠብቃሉ ብለን ተስፋ እናደርጋለን ብለዋል። በአሁኑ ሰዓት ያሉት ተፈናቃዮች የሚያስፈልጋቸው አስቸኳይ እርዳታ በቀጥታ ሊመገቡት የሚችሉትን የተዘጋጁ ምግቦች መሆኑን ጠቅሰው መንግስት ለተፈናቃዮቹ ከሚሰጠው መጠለያ በተጨማሪ በሀገር ውስጥና በውጪ ያሉት የክልሉ ተወላጆችና በአጠቃላይ ኢትዮጵያውያን እገዛ እንዲያደርጉም ቃል አቀባይዋ ጠይቀዋል። የትግራይ ክልል ሰብአዊ ድጋፍ 70 በመቶ በመንግስት እየተሸፈነ ሲሆን ከ135 በላይ መንግስታዊ ያልሆኑ ድርጅቶች በክልሉ የሚሰሩት ስራ በቂ እንዳልሆነ 2 ሚሊዮን ዜጎች ሰብአዊ እርዳታ ማቅረቡን የጋዜጣው ዘገባ አክሎ አመልክቷል። በደቡብ ሱዳን የተባበሩት መንግስታት ድርጅት ሰብአዊ ድጋፍ አስተባባሪ አሊን ናድሆ የምግብ እጥረት ለገጠማቸው 6.6 ሚሊዮን ሰዎች የሚሆን አስቸኳይ የ1.7 ቢሊዮን ዶላር የገንዘብ ድጋፍ ተማጸኑ። ዊኒ ሲሪኖ ከጁባ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል።
የተባበሩት መንግስታት ድርጅት ለደቡብ ሱዳን የሚሆን ሰብአዊ ድጋፍን በተመለከተ ያለውን የ2021 የጎርጎሳውያን ዘመን እቅድ ማክሰኞ ዕለት ይፋ አድርጓል። እየጨመሩ የመጡ የምግብ እጥረትና ሌሎች ስጋቶችን ለመመከት የሚረዳ የ1.7 ቢሊዮን ዶላር የገንዘብ ድጋፍ ተማጽኖም አቅርቧል። በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ ድጋፍ አስተባባሪ አሌን ናውድሆ የተጠየቀው ገንዘብ በአመቱ መጨረሻ 6.6 ሚሊዮን የሚሆኑ ሰዎችን ለመርዳት እንደሚያስፈልግ ተናግረዋል። ሕይወትን ማዳንና ጥበቃ ለሚያስፈልጋቸው ሰዎች ከለላ መሆን፣ ሰዎች በሌሎች በሽታዎች እንዳይያዙ ውሃና የንጽህና አጠባበቅ አገልግሎቶችን ተደራሽ ማድረግ፣ ሰዎች ካደሩባቸው ጫናዎች የሚያገግሙበትን መላ መፍጠር የሚገኘው ገንዘብ የሚውልባቸው 3 ግቦች እንደሆኑ አስተባባሪው ተናግረዋል። አሌናው ድሆ ከአፍሪካ ሀገራት ወጣቷ እጅግ ደሃ ከሆኑት መካከልም አንዷ የሆነችው ደቡብ ሱዳንን በማህበረሰቦች ዘንድ የሚከሰቱ ግጭቶች ከኮቪድ-19 ወረርሽኝና ከተደጋገመ ጎርፍ ጋር ተባብረው እየፈተኗት መሆኑን አስገንዝበዋል።
In addition to the COVID-19, you would call that እንደምታስታውሱት ከኮቪድ-19 በተጨማሪ በ2020 የጎርጎሮሲያኑ ዘመን ሚሊዮኖችን ያፈናቀለ ሌላ የከፋ ጎርፍ ተከስቷል። ይሄ ጎርፍ በ2019 የጎርጎሮሲያኑ ዘመን ከተፈጠረው ተጨማሪ ነው። ከመጀመሪያው ጎርፍ ገና በቅጡ ማገገም ሳይቻል ሁለተኛ ተከስቷል። በማህበረሰቦች መካከል የተፈጠረው ግጭትም በአመት ውስጥ ሁኔታዎች በመጠኑ ከቁጥጥር ውጪ እንዲሆኑ መንስኤ መሆኑ ይታወሳል።
አስተባባሪው ለመጪው ዝናባማ ወቅት የጎርፍ መከላከያዎችና መንገዶችን በመጠገን እንዲሁም አስፈላጊ አቅርቦቶችን ከመቆራረጥ ለመከላከል በማጓጓዝ ስራ ላይ በመስተማራት እየተዘጋጁ መሆኑን አስታውቀዋል። ድጋፍ የሚያስፈልጋቸው ሰዎች ድጋፉንም ያገኙ ዘንድ የደቡብ ሱዳን መንግስት የጸጥታ ማስከበር ስራን ቅድሚያ እንዲሰጠው አሳስበዋል። አስፈላጊው የገንዘብ ድጋፍ ካልተገኘ አሁን ከቋት ያለው ድጋፍ በቅርቡ እንደሚመናመንም አስጠንቅቀዋል። የተባበሩት መንግስታት የስደተኞች ተቋም በተናጠል 2.2 ሚሊዮን የሚሆኑ ደቡብ ሱዳናውያንን ለመርዳት የሚውል 1.2 ቢሊዮን ዶላር ከለጋሹ።
ሀብታሙን ለዘገባው አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ሶማሊያ ይሆናል የምናመራው። የአዲስ የኮሮና ቫይረስ ተጋላጮች ቁጥር በእጅጉ ያሻቀበ ባለበት በሶማሊያ አንዳንዶች አሁንም እያመነቱ ቢሆንም የክትባት መርሃ ግብሩ መጀመሩ ተገልጿል። የአስትራዜኒካ ጸረ ኮቪድ ክትባት የጤና ጠንቅ እንደማያስከትልና በከፍተኛ ፍጥነት እየተዛመተ ያለውን ኮሮና ቫይረስ ለመግታት ወሳኝ መሆኑን ለማስገንዘብ የጤና ሚኒስትሯ ፎዚያ አቢካር ኑር ትናንት ሞቃዲሾ በሚገኘው ማርቲኒ ሆስፒታል ክትባቱን ሲወስዱ በቴሌቪዥን ታይተዋል። ማይክል ቦማን ያጠናቀረውን ሪፖርት አሉላ ከበደ ያቀርበዋል።
Actually this is the first dose of AstraZeneca vaccine.
ይህ አሁን እየወሰድኩት ያለሁት የመጀመሪያው ዙር የአስትራዜንካ ክትባት ነው። የተለየ የሚሰማኝ ነገር የለም። ደህና ነኝ። እንደዚሁ እንደሚቆይም ነው የማምነው።
የጤና ሚኒስትር ፎዚያ አቢካር ኑር ናቸው ይህን ያሉት። ሶማሊያ ከትላንት በስቲያ ነው ለመጀመሪያው ዙር 300 ሺህ ሰው የሚከተብበትን የአስትራዜኒካ ክትባት ኮቫክስ ከተሰኘውና አነስተኛና መካከለኛ ገቢ ያላቸው ሀገሮችን ለመርዳት ከተቋቋሙ ዓለም አቀፍ የጸረ ኮቪድ ክትባት ፕሮግራም የተረከበችው። ዘአሶሺየትድ ፕሬስ ያነጋገራቸው አንዳንድ ሶማሊያውያን ግን አንዳንድ ሰዎች ክትባቱን ከወሰዱ በኋላ የደም መርጋት ችግር ገጥሟቸዋል በሚል አንዳንድ የአውሮፓ ሀገሮች የክትባት መርሃ ግብራቸውን ማቋረጣቸውን ተከትሎ ክትባቱን አስመልክቶ ያላቸውን ጥርጣሬ ይናገራሉ። አብዱል ቃድር ኡስማን የሞቃዲሾ ነዋሪ ናቸው።
ክትባቱን ያመረተው የአውሮፓ ህብረት መጠቀሙን እያቆመ ነው። ከነኚህም ውስጥ አንዷ ፈረንሳይ ናት። በመሆኑም ይሄ ዝም ብሎ መጠቀም ትርጉም የለሽ ድርጊት ነው።
አብዛኛው ሶማሊያውያን ግን ችግር የማስከተል እድል ቢኖረው እንኳን ክትባቱን መውሰድ ከሚያስገኘው ጥቅም ጋር አይወዳደርም ነው የሚሉት።
Actually this is a great thing for Somalian people and Somali experiences.
ይህ ከፍተኛ ቁጥር ያላቸው ለቫይረሱ ተጋላጮች እየተዘገቡባት ላለችው አገራቸው ታላቅ ነው ያሉት ፋራህ ባሺር የተባሉ የጤና ባለሙያ ናቸው። ለማህበረሰባችንና ለሀገራችን ታላቅ አስተዋጽኦ ያበረከቱና በእጅጉም የሚያስፈልጉ ሰዎችን እያጣነው ነበር ያሉት። የከብራቸው ስነ ስርዓት ባለፈው ሳምንት የተፈጸመውን የቀድሞው ፕሬዝዳንት አሊ ማሃዲ መሐመድን ጨምሮ በርካታ ታዋቂ ሶማሊያውያን በኮቪድ-19 ሳቢያ ለህልፈት ተዳርገዋል። ጃን ሆፕኪንስ ዩኒቨርሲቲ መረጃ እንዳመለከተው በሶማሊያ እስካሁን ለቫይረሱ የተጋለጠው ሰው ቁጥር በዛሬው ዕለት 9437 ሲደርስ ከበሽታው ያገገመው ሰው ቁጥር 4306 የሟቾች ቁጥር ደግሞ 385 ደርሷል።
አሉላን ለዘገባው አመሰግናለሁ። ኒጀር ውስጥ በብጥብጥ ላይ በሚገኝ የሀገሪቱ አካባቢ ታጣቂዎች ከገበያ በሚመለሱ ነዋሪዎች ላይ ባደረሱት ጥቃት 58 ሰዎች መግደላቸውን የሀገሪቱ መንግስት አስታውቋል። ጥቃቱ ሰኞ ዕለት የተፈጸመው ባለፈው ጥር ወር በተከታታይ በተፈጸሙ ጥቃቶች ከ100 በላይ ሰዎች በተገደሉበት ሁከት ላይ ያለ ቲላቤሪ የሚባል አካባቢ መሆኑን የተዘገበው። አካባቢው የታላቁ ሰሃራ የእስልምና መንግስት የሚባል ቡድን አባላት የሆኑ ጽንፈኞች የሚንቀሳቀሱበት ቢሆንም እስካሁን ግን ለዚህ ጥቃት ኃላፊነት የወሰደ ወገን የለም። የጥቃቱ ሰለባዎች በብዛት ሆነው ከማሊ ጋር በሚያዋስነው የኒጀር ድንበር አካባቢ ካለ የቀንድ ከብት ገበያ ወደ ቀያቸው በመመለስ ላይ የነበሩ ሰላማዊ ሰዎች መሆናቸው ተዘግቧል። አድማጮች ዜናውን ተላልፈላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ 8 ሰዎች ከመካከላቸው 6ቱ ሰለባዎች መሰረታቸው እስያ የሆነ ሴቶች ሆኑ በጥይት ከተገደሉበት ጥቃት ተያይዞ ትናንት ማታ አንድ ሰው በቁጥጥር ስር መዋሉን ባለስልጣናት አስታወቁ። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ከ8ቱ የጥቃቱ ሰለባዎች መካከል 4ቱ መሰረታቸው ትውልደ ኮሪያ መሆኑን አስታውቋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ዛሬ ማለዳ በሰጡት ቃል ፕሬዚደንት ጆ ባይደን ስለደረሰው ስለዚህ ዘግናኝ ጥቃት ትናንት ሌሊቱ ላይ ገለጻ ተደርጎላቸዋል ብለዋል። የዋይት ሃውስ ባለስልጣናት ከአትላንታ ከንቲባ ቢሮና ከፌደራል ምርመራ ቢሮ ኤፍቢአይ ጋር እየተነጋገረ ነው ሲሉም አያይዘው ገልጸዋል። የመጀመሪያው ጥቃት የተፈጸመው ከአትላንታ በስተሰሜን ወደ 50 ኪሎ ሜትር ርቀት ላይ በሚገኝ ኦፕወርዝ ከተማ ባለ የመታሻ ወይም የመሳጅ ቤት ሲሆን አጥቂው ተኩስ ከፍቶ 2 እስያውያን ሴቶች፣ 1 ነጭ ሴት እና 1 ነጭ ወንድ ገድሎ 1 ሌላ ወንድ እንዳቆሰለ ነው የተገለጸው። ይህ ከሆነ ከአንድ ሰዓት በኋላ ደግሞ የአትላንታ ፖሊሶች በአንድ የውበት ሳሎን 3 ትውልደ እስያ ሴቶች በጥይት ተገድለው አግኝተዋል። በጥቂት ርቀት በሚገኝ ሌላ የመታሻ ቤት ደግሞ አንዲት እስያዊት ሴት ተገድለው ተገኝተዋል። የተጠርጣሪው መኪና በሶስቱም ድርጅቶች ፊት ለፊት እንደነበረ በስፍራዎቹ ካሉት የጥበቃ ካሜራዎች ከተቀረጹ ምስሎች መታየቱን የገለጹት ፖሊሶች ጥቃቱ በሙሉ የተፈጸመው በአንድ ሰው መሆኑን እርግጠኞች ነን ብለዋል። ፖሊስ ባውራ ጎዳና ላይ አሳዶ ባደረገው ክትትል ከአትላንታ በስተደቡብ 240 ኪሎ ሜትር ላይ ባስቆመው ተሽከርካሪ ሮበርት ኤረን ሎንግ የሚባል የ21 ዓመት ሰው በቁጥጥር ስር ውሏል። የጥቃቱ መነሾ ምን እንደሆነ ለጊዜው በውል አልታወቀም። ግድያው የተፈጸመው ዩናይትድ ስቴትስ ውስጥ መሰረታቸው ከወደ እስያ ሀገሮች በሆነ ሰዎች ላይ የሚደርሱ ጥቃቶች እየተበራከቱ ባሉበት በዚህ ወቅት ነው። በመጨረሻም የዩናይትድ ስቴትስ የመድኃኒት ኩባንያ ሞደርና በሁለት ጊዜ የሚሰጠውን የኮቪድ-19 ክትባቱን በትናንሽ ልጆች ላይ መሞከር ጀምሯል። አላማው ክትባቱ ከ18 ዓመት በታች ለሆኑም ጭምር መሰጠት ይገባው እንደሆነ ለማወቅ መሆኑ ተገልጿል። ሞደርና በዚህ ሙከራው ዩናይትድ ስቴትስ እና ካናዳ የሚገኙ ከ6750 በላይ እድሜያቸው ከ6 ወር እስከ 12 ዓመት የሆኑ ልጆችን ይከትባል። የሙከራው ተሳታፊዎች የሁለት ጊዜ ክትባቱ በ28 ቀናት ተራርቆ የሚሰጣቸው ሲሆን ይህ የሆነው ክትባቱ የሚያስከትለው የጎንዮሽ ጠንቅ ይኖር እንደሆነና ምን ያህል ፍቱን እንደሆነ ተመራማሪዎች ለመፈተሽ ጊዜ እንዲያገኙ ታስቦ ነው ተብሏል። ይህ ጥናት እየተካሄደ ያለው በክትባቱ ስራ ከሞደርና ኩባንያ ጋር ከተባበረው ከዩናይትድ ስቴትስ የተላላፊ በሽታዎች ተቋም ጋር በትብብር መሆኑ ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የሶማሌ ክልል ካሉት 93 ወረዳዎች 44ቱ የከፋ ድርቅ ተጠቂ መሆናቸውን ገለጸ። ድርቁን ለመቋቋም የክልሉ መንግስት፣ የክልሉ ብልጽግና ፓርቲ፣ የክልሉ መንግስት ሰራተኞችና አመራሮች ድጋፍ ማድረጋቸው ተገልጿል። የድርቅ አደጋው እየከፋ ከሄደ የልማት ባጀቶችን እስከ ማጠፍ የደረሰ እርምጃ ሊወስዱ እንደሚችሉ የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር አብዱል ፋታህ ሼክ ቢሂ ለአሜሪካ ድምጽ ገልጸዋል። አዲስ ቸኮል ዝርዝር ዘገባውን አድርሶናል። በትግራይ ክልል ምዕራባዊ ዞን ከ700,000 በላይ ነዋሪዎች በአማራ ክልል የጸጥታ ኃይል ከቀያቸው እንዲፈናቀሉ ተደረገ ሲል የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽንስ ቢሮ ገለጸ። ይህ ሁኔታ በክልሉ ያለው ሰብአዊ ቀውስ እንዲባባስ እንዳደረገ የቢሮው ኃላፊ ወይዘሮ እቴንሽ ንጉሰ ገልጸዋል። ሙሉጌታ ጽባህ ዘገባ ልኮልናል።
በትግራይ ክልል ጦርነት ከተጀመረ በኋላ የአማራ ክልል ልዩ ኃይልና ሚሊሻ የተቆጣጠረው የምዕራብ ትግራይ አካባቢ በየጊዜው ነዋሪዎች በኃይል ከቀያቸው እየተፈናቀሉ እንደሚገኙ የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ኢቴነሽ ንጉሰ ለአሜሪካ ድምፅ ተናግረዋል። የዞኑ ነዋሪዎች በአማራ ክልል ልዩ ኃይልና እንዲሁም አንዳንድ ልሂቃን በሚፈጽሙት ተግባር ነው እየተፈናቀሉ የሚገኙት ብለዋል። በዚህም እስካሁን ከ700,000 በላይ የትግራይ ምዕራባዊ ዞን ነዋሪዎች በኃይል ከቀያቸው መፈናቀላቸው ተናግረዋል። የተፈናቀሉ ሰዎች በአሁኑ ጊዜ ሽረንዳ ፍላሰ፣ አክሱም፣ አድዋ፣ ሰንቤን እንዲሁም መቀለ አካባቢዎች ተጠልለው እንደሚገኙ ገልጸዋል። ይህም የሰብአዊ ቀውሱ እንዲባባስ ማድረጉ ወይዘሮ ኢቴነሽ ተናግረዋል። ይህ መፈናቀል አሁንም መቀጠሉ ገልጸው ማንኛውም ጥያቄ በሚኖርበት ጊዜ በህግና ስርዓት መጠየቅ እንጂ በኃይል ለመፈጸም መሞከር በአሁኑ ጊዜ ተቀባይነት የለውም ብለዋል ወይዘሮ ኢቴነሽ። ይህም አቋም የጊዜያዊ አስተዳደሩም መሆኑ ተናግረዋል። በትግራይ ክልል የዘር ማጥራት ስራ እየተፈጸመ ነው ሲሉ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ሳምንት ተናግረው ነበር። የክልሉ የኮሚኒኬሽንስ ቢሮ ኃላፊዋም እንደተናገሩት በትግራይ ክልል ከኤርትራ ከሚያዋስኑና ከምዕራብ ትግራይ ከ1 ሚሊዮን በላይ ህዝብ መፈናቀሉ ገልጸዋል። ይህ ቁጥር በከተሞች ተጠልለው የሚገኙ ሰዎች የያዘ መሆኑ ገልጸው ያልተመዘገቡ በየገጠሩ የተፈናቀሉ ሰዎችም ሊኖሩ እንደሚችሉ አስታውቋል። ለእነዚህ ተፈናቃዮች መጠለያ፣ ምግብ፣ መድኃኒትን እንደሚያስፈልጋቸው ገልጸዋል። በቀጣይ የተፈናቀሉ ሰዎች ያሉበት ሁኔታና ትክክለኛ ቁጥራቸው በጥናት ለማረጋገጥ ይሰራል ብለዋል። ለአሜሪካ ድምፅ ሙሉጌታ ጽብሃ መቀለ።
በሌላ በኩል ከምዕራብ ትግራይ ከ700,000 በላይ የትግራይ ተወላጆች ተፈናቅሏል መባሉን የአማራ ክልላዊ መንግስት አስተባብሏል። ይህንን ያህል ቁጥር ያለው የትግራይ ተወላጅ በአካባቢው አይኖርም ብለዋል የክልሉ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ ለአሜሪካ ድምፅ ጥያቄ በሰጡት ምላሽ። አስቴር ምስጋናው ዝርዝሩን ይዛለች።
ከምዕራብ ትግራይ የትግራይ ተወላጆች ተፈናቅለዋል ሲል የትግራይ ጊዜያዊ አስተዳደር ያቀረበው አገላለጽ ግልጽ አይደለም ብሏል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ኃላፊው አቶ ግዛቸው ሙሉ ነው።
ወልቃይት ጠገዴ አካባቢ በማንነታቸው ትግሬ የሆኑ ሰዎች 750,000 አካባቢ ተፈናቅለዋል የሚለው ይሄ በጣም ጭራሽ ሙልጭ ያለ ነጭ ውሸት ነው። አንደኛ የዚህን ያህል ቁጥር ትግሬ የሆነ እዛ አካባቢ የሚኖርበት አይደለም፣ አማራ በስፋት የሚኖርበት ነው። ሁለተኛ የአማራ አጠቃላይ የክልሉ መንግስት ከባህሪው አኳያ አቃፊ መንግስት ነው። ትግሬንም ኦሮሞንም ሌላውንም የትኛውንም ብሔር ብሔረሰቦችን አቅፎ የሚይዝ ነው እና በህግ ማስከበር ሂደቱ ውስጥ እዛ አካባቢ ጦርነቶች፣ ውጊያዎች ተካሂደዋል። በዚህ ሰበብ ለጊዜው ቀዩን የሚለቅ ሰው አይኖርም ተብሎ አይታሰብም። እኛ ከዚህ ወጥተን ትግሬም አማራም ሌላም ሳንል የትኛውን ሰው የሆነን ፍጡር ሁሉ ወደ ቀዬው እንዲመለስ የተፈናቀለ ካለ ይሄን የማድረጉን ስራ በስፋት ነው እየሰራ ነው ያለነው እና ብዙዎቹ የተበለሱበት ሁኔታ ነው ያለው።
የወልቃይት ጠገዴና ሌሎችም በኃይል ተወስደው የነበሩ ሲሉ አቶ ግዛቸው የገለጿቸውን አካባቢዎች በአሁኑ ሰዓት በምዕራብ ትግራይ ውስጥ መጥራት ትክክል አይደለም ብለዋል።
ወልቃይትና ራያን አካባቢ በምዕራብ ትግራይ መሰየም ወቅታዊ ነው የሚል እምነት የለኝም። ይሄ ጊዜው ያለፈበት ነው። የእነዚህ አካባቢ ሰዎች ነጻነታቸውን ካወጁ 2-3 ወራትን እያስቆጠሩ ነው ያሉ የፎይታ ጊዜ ላይ ያሉ ሰዎች ነው። ስለዚህ ተደጋጋሚ በልዩ ልዩ ሚዲያዎችም የትግራይ ጊዜያዊ አስተዳደር አሁን ወይዘሮ ቴነሽ የኮሚኒኬሽን ኃላፊዋች ሰጠች የተባለው ምዕራብ ትግራይ የሚለው ከአሁን በኋላ ቢያስተካክሉት ጥሩ ነው የሚል እምነት አለ። ምዕራብ ትግራይ ከሆነ አሁን ከተከዜ መለስ ያለው ቦታ ክፍፍል ከሆነ አላውቅም። የሚያዋጣን ተመካክረን ስንሰራ፣ ህዝቦችን ስናቀራርብ፣ በጋራ ስንሰራ ነው የሚያዋጣን እንጂ ነጻ የወጣውን ህዝብ ማደናገር አይቻልም። ወልቃይት ጠገዴ፣ ሰቲት ሁመራ፣ ራያ አላማጣ፣ ኮረም ጉዳይ አጀንዳ ሆኖ መመላለስ ያለበት አይመስለንም። ጥያቄም ካላችሁ በጋድ መንገድ የፌደራል መንግስቱን ጠይቆ መልስ ማግኘት ይችላል። ከዚያ ውጪ ግን ህዝቡ ነጻ ይወጣ ስለሆነ ድጋሜ ወደ ባርነት ስለማይገባ ጉዳዩ የህዝብ ስለሆነ ህዝብ ደግሞ የወሰነ ስለሆነ ከዚህ ውጪ ስለማይሆን በዛ ደረጃ ወስዶ ማየት ነው የሚቻለው ሚል ሐሳብ ነው ያለኝ።
ከዚህ ቀደም በአካባቢው የማንነት ጥያቄ አንስታቸዋል ተብለው ከ500,000 በላይ የሚሆኑ ሰዎች ተፈናቅለው እንደነበርና አሁን እየተመለሱ መሆኑን ኃላፊው አመልክቷል።
ከግማሽ ሚሊየን ህዝብ በላይ በወቅቱ በኃይሌን አካባቢ ህዋት ያስተዳድሩ በነበረ ጊዜ በማንነታቸው አማራ በመሆናቸው ሲያፈናቅላቸው ሲገላቸው ከነበሩ ሰዎች ውስጥ ምናልባትም ውጭ አካባቢ ያሉ ሰዎች ገና አልተመለሱ። እነሱ እንደሚመለሱ እየሰራን ነው ያለ ነው። መመለስም አለባቸው። አሁን የመጀመሪያ ስራ አድርገን ሰውን የማረጋጋት ስራ ወደ ቋሚ ስራው እንዲገባ የማድረግ ስራ ነው ያለ ነው። ይሄን ድጋፍም ስናደርግ ሰውን ስናረጋጋ መልሰን ስናደራጅም ጭምር ትግሬ አማራ በሚል ያደረግን አይደለም። ይሄ ከባህሪያችን ውጪ ነው። ይሄ ባህሪ የሚገልጸው የድሮውን አሁን በህይወት የሌለውን ትነግን እንጂ እኛን አማራን መንግስት የሚገልጽ አይደለምና ይሄ ውሸት ነው። ይሄ ደግሞ ለአንድነታችን ማይጠቅምም። ህዝቦች ትላንትና ማብረው ይኖሩ ናቸው፣ ዛሬ ማብረው ይኖሩ ነው ያሉ በጋሃድ ነገ ማብረው የሚቀጥሉ ናቸው። ስለዚህ አብረው ለወደ የኖሩትን አሁንም የኖሩ ያሉ ማህበረሰብ ክፍሎችን ልክ ያልሆነ ፕሮፓጋንዳ እየሰጡ ማደናገር ያለ ማህበረሰብን ማሳሳት ተገቢነት የለውም። ለምን እንደሚባል ይገባናል። የተለየ ትኩረት አግኝቶ አሁንም ጁንታው ድል እንዲያገኝ ርዝራ የሆነ ጁንታው ድል እንዲያገኝ ማህበረሰብን ድጋፍ ለማግኘት የሚደረግ አይነት የልመና አይነት ጥሪ ስለሆነ እኛ በዛ ሌቭል ነው የምንለው፣ ግን አያዋጣም።
በአንዳንድ የውጭ ተቋማት አካባቢውን የአማራ ብሔር ተወላጆች ብቻ እንዲኖሩበት እየተደረገ ነው ስለሚባለውም አቶ ግዛቸው ተጠይቀው የሚከተለውን ብለዋል።
ካሉ ቧልታ የዘለለ እዚህ ግባ የሚባል ሎሬ የሚበቃ አይደለም። አንደኛ ነገር እዛ አካባቢ ያለው ማህበረሰብ አማራ ብሔር ብቻ አይደለም፣ የተጋባ የተዋለደ ህዝብ ነው። ግማሹ ትግሬ ሆኖ ግማሹ አማራ የሆነ ግማሹ አገው ሆኖ ግማሹ አማራ የሆነ በጣም ብዙ ማህበረሰብ ስብጥር ያለበት ነው። ነገር ግን ማይካደው ሀቅ ዶሚናንትሊ በቁጥር ሰፊውን ድርሻ የሚይዘው አማራ እንደሆነ ግን እናውቃለን። ስለዚህ እነዚህ ማህበረሰቦች በቁጥር ትንሽም ቢሆኑ አብረው እንዲኖሩ ነው እንጂ የምናደርገው የነበረውን እሴት ነው እንጂ የምናስቀጥለው እኛ እሴታችንን የምንሸረሽር ባህላችንን ወጋችንን የአማራነት ክብራችን ዝቅ የምናደርግ ሰዎች አይደለም። አማራ ብቻ እንዲኖር ምናስ አስበን ምንሰራ ከሆነ የአማራን የዳበረ ባህል እሴት ወግ ዝቅ የማድረግ ነው። ስለዚህ እንዲህ አይነት ስነልቦና ውቅር ስለሌለን ይሄ ውሸት ነው፣ ትክክል ሊሆን አይችልም።
በትግራይ ጊዜያዊ አስተዳደር የተነሳውን ቅሬታ በተመለከተ በቅርቡ የዳሰሳ ቅኝት ጥናት ለማድረግ በበጎ ፈቃደኝነት ተነሳስተው በጠለምት፣ ዳንሻ፣ ወልቃይት፣ ሁመራ፣ ማክሰኞ ገበያ፣ ማይካድራ፣ አዲ ረመጣ አካባቢዎች ላይ ጥናት ያካሄዱት ከነበሩ ምሁራን አንዱ የሆኑት ፕሮፌሰር ጋሻው አንዳርጌ ታዝበናል ያሉትን ለአሜሪካ ድምጽ አካፍለዋል።
በጣም በሚገርም ሁኔታ ድሮም መልካም አስተሳሰብ የነበረው ሰው አሁን ደግሞ ከዚህ ማህበረሰብ ጎን የሆነ የትግርኛ ተናጋሪ ሰው ታጣቂ የቀበሌ አስተዳደር የወረዳ አስተዳደር መዋቅር ሲሰራ የአካባቢው ማህበረሰብ እየገመገመ ነበር ኃላፊነት የሚሰጥ የነበረው በውይይታችን ወቅት ያነሱት ማለት ነው። ኢቭን የትግርኛ ተናጋሪ የሆነ ሰው ታጣቂ እንዲሆን እና ይህንን አካባቢ ሚሊሻ ሆኖ እንዲያገለግል የተቀመጠበት ሁኔታ አለ። አስብ። ሌላኛው ነገር ከጦርነቱ ማግስት ትግርኛ ተናጋሪ የሚባሉ ከሌላ ቦታ የመጡ በሰፋሪ መልክ በተለያየ መንገድ እዛ አካባቢ ቦታ ተሰጥቷቸው ይኖሩ የነበሩ ሰዎች ስጋት አለን በሚል አስተሳሰብ ለመሄድ ተነስተው እንሄዳለን ሲሉ የአካባቢው ማህበረሰብ ተደራጅቶ ማለት ነው እናንተ እኛን ናችሁ እኛን መስላችሁ ነው መኖር ትችላላችሁ፣ ከዚህ ቀደም የበደላችሁን ነገር የለም አስተዳደሩ ነው ጫና የፈጠረብን፣ ስለዚህ ለምን ትሄዳላችሁ ብሎ ይለምኑ። እስከ 3000 አካባቢ ይመስለኛል ካልተሳሳትኩ በጋራ ለመሄድ በቃ ስጋት አለን ምናምን አለ ቁጭ ብለው መከሩ። በፍጹም መሄድ የለባችሁም እኛን ወንድሞቻችሁን መስላችሁ መኖር ትችላላችሁ ብለው የአካባቢው ማህበረሰብ ለምኗቸው አብዛኞቹ ሰዎች እንዳልሄዱና ምንም አይነት ነገር ብጥብጥም በዘሩ የሞተ ሰው ከሌብ እንዲህ ስለሆነ የሞተ ሰው ተብሎ እኛ ውይይታችን ላይ አልተነሳም። በጣም የሚገርመው ነገር ይህንን ይሁንታ የሰጡት የትግርኛ ተናጋሪ ሰው ራሱ እኛ አግኝተን አነጋግረነዋል። እንዴት ነው ሰዎቹ ያሉትን ነበር የደገመው። በቃ ከዚህ ማህበረሰብ ምንም አይነት ነገር የጥላቻ ንግግርና እይታ ወይ ደግሞ ችግር እንዳልገጠመው ሰዎች በስራቸው ነው እንጂ በማንነታቸው ምንም አይችግር እንዳልገጠማቸው ያነሱ ነበር።
በአካባቢው ሁሉም ብሔሮች ተከባብረው እየኖሩ መሆኑን መመልከታቸውን ፕሮፌሰር ጋሻው አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በአማራ ክልል በሕክምና ዶክትሬት የተመረቁ 400 የሚጠጉ ሐኪሞች በሀገሪቱ ውስጥ ተቀጥረን እንዳንሰራ ሆነናል ሲሉ ቅሬታቸውን አቀረቡ። ሐኪሞቹ ቅሬታቸውን ለሶስተኛ ቀናት በሰላማዊ ሰልፍ ለሚመለከተው አካል ለማቅረብ ቢሞክሩም እስካሁን ሰሚ እንዳላገኙ ተናግረዋል። ከአማራ ክልል ውጪ ተቀጥሮ ለመስራትም አንዳንድ ክልሎች ቋንቋችን አትችሉም ይሉናል ብለዋል። አማራ ክልል ደግሞ በጀት የለንም የሚል ምላሽ እንደሰጣቸው አመልክቷል። የአማራ ክልል የጤና ቢሮ ኃላፊውን ጨምሮ የሚመለከታቸውን አመራሮች ለማግኘት አልተቻለም። የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ በበኩላቸው ችግሩ የተፈጠረው ክልሎች ባጋጠማቸው የባጀት እጥረት ነው ብለዋል። በቀጣይ ግን ሐኪሞቹ እንደተመረቁ ስራ ፈጣሪ እንዲሆኑ አሪያም ወደ ውጭ ሀገር ሄደው እንዲሰሩ እድሉን እናመቻቻለን ብለዋል። አስቴር ምስጋናው ሐኪሞችን አነጋግራለች። ቀጥሎ ይቀርባል።
አማራ ክልል ውስጥ የሚገኙ ስራ አጥ ሐኪሞች ይህንን መፈክር እያሰሙ ያገኘዋቸው ትላንት ከምሽቱ 12 ሰዓት አካባቢ በክልሉ ጤና ቢሮ ግቢ ውስጥ ነው። ድምጻቸውን ለማሰማት ከወጡ ሁለተኛ ቀን እንደሆናቸውም ገልጸዋል። በመጀመሪያው ቀን መጸጥታ አስከባሪዎች መከልከላቸውንና መዋከባቸውን ይናገራሉ። በዚህ አመት ነው በሕክምና ሙያ የተመረቀችው ዶክተር ሰላም ተሰማ። ከሷ በፊት የተመረቁ ጓዶቿ እስካሁን ስራ ለማግኘት መቸገራቸውን ስታይ ለእርሷም የማይቀርጣ መሆኑን ትናገራለች።
ከትላንት ጀምሮ ለሁለት ቀናት አክል እዚህ ተሰልፈን ድምጻችንን በማሰማት ላይ ነበርን፣ ግን ምንም አይነት ምላሽ አላገኘንም። ይሄም ለምን እንደሆነ አላወቅንም። እኛ አሁን ችግር የሆነብን ምንድነው? ሌላ ክልሎች ሄደን እንዳንወዳደር፣ ኦሮሚያ እንዳትሄጂ፣ ትግራይ ክልል እንዳትሄጂ በጣም ችግር ነው የሆነብን። ቋንቋ አንችልም። ቋንቋ እንዳንድ ክራይቴሪያ ነው። ክራይቴሪያ መሆን የነበረበት የብቃት ምዘና አልፈሻል፣ ላይሰንስ አለሽ ወይ፣ ጥሩ ውጤት አለሽ ወይ መሆን የነበረበት
ዶክተር አለማየሁ ታፈሰ ባለፈው አመት ነው የተመረቀው። አማራ ክልል ውስጥ ስራ ማግኘት አልቻልኩም ይላል። ምክንያት ያላቸውንም
ከ2010 በፊት ምደባ የነበረው በፌደራል ጤና ጥበቃ ሚኒስቴር ነበር። ዘን ከ2011 ጀምሮ በኢትዮጵያ አቆጣጠር ምደባው በክልል ነው። በክልል ከሆነ በኋላ በአዋጅ ጸድቆ በህግ ተደንግጎ የተመረቁ የህክምና ዶክተሮች በየክልላቸው ይመደቡ የሚል አዋጅ መጣ። ከዛ በኋላ ሁሉም በየክልሉ የራሱ ልጆች መቅጠር ጀመረ። ስለዚህ ልክ ያ ከሆነ በኋላ 2011 ይህን ክልል ወይም የኛ ክልል የአማራ ጤና ቢሮ ያሉትን መድቧል። ነገር ግን ከ2012 ጀምሮ እስከ 2013 ድረስ ምንም አይነት ቅጥር ያልተቀጠረ መሆኑን፣ ለምሳሌ እኔ የ2012 ተመራቂ ሐኪም ነኝ፣ ምንም አይነት ቅጥር አልተካሄደም። የአማራ ሐኪሞች ወይም ዶክተሮች ብቻ ስራ አጥ ሆነው ሌሎች ራይት አዌይ ሲመደቡ ለምን?
ዶክተር አለማየሁ ሶስት አማራጮችን ለመንግስት አቅርቧል።
አማራ ክልል ላይ በተለያየ ምክንያት በጀት ችግር አለ ብለውናል፣ የመለሱልን መልስ ማለት ነው። የበጀት ዴፊሲት አለ ከተባለ መፍትሄው ምንድን ነው? ስፔሻሊቲ በሚሄዱት እኛ መተካት ነው። በጀት ከሌላቸው ኢቭን እኛን ኤክስፖርት አድርጉ፣ መንግስት የዶላር እጥረት አለብኝ፣ የገንዘብ እጥረት አለብኝ ያለ ነው። እኛ የሚፈልጉ በጣም ብዙ የውጭ ሀገራቶች አሉ። ይህ ደግሞ በውጭ ጉዳይ ሚኒስትሩ አማካኝነት በቀላሉ በአምስት ደቂቃ ስራ ሰርቶ እኛን ኤክስፖርት ማድረግ የሚችል ነው። ሌላው ምንድን ነው? በግላችን እንኳን ስራ ብንል ምን የሚል ማነቆ ደግሞ ይዞናል። ሶስት ዓመት በህክምና ዶክተር በመንግስት ቤት ማገልገል አለብህ፣ የስራ ልምድ ሰርቪስ ይላል። የት እንሂድ? አሁን ነገሮች ልቁ ጭልብልም እያሉብን እኮ ነው ያለ። እንዲሁ እስቲ በጣም ፍረዱት እስቲ ምን ይላሉ። የአማራ ህዝብ ይፍረድ፣ ኢትዮጵያ ህዝብ ይፍረድ። ገብቶሻል? አሁን ኦሮሚያ ክልል ለሶስተኛ ጊዜ ምደባ ብሎ ወጣል። ሌላው ትልቁ ማነቆ ደግሞ ምንድን ነው? ክልሎች የራስ ራሳቸውን ሲመድቡ እዚህ ክልል ሲመጣ በፈተና ነው ይላሉ።
የሐኪሞችን ቅሬታ በመያዝ ወደ አማራ ክልል ጤና ቢሮ አመራው። በስብሰባ ምክንያት የሚመለከታቸውን ኃላፊዎች ማግኘት አልቻልኩም፣ በእጅ ስልኮቻቸውም ላይ ደውዬ አይነሳም። የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ግን ትላንት በሰጡት መግለጫ የስራ አጥ ሐኪሞች ጉዳይ የሚመለሰው በክልሎች እንደሆነ ገልጸው ክልሎች ሌሎቹ ደግሞ በቂ በጀት እንደሌላቸው ማሳወቃቸውን አመልክተዋል።
በካፋ ጤና ባለሙያዎች ወደ ስራ ማስገባት አለመቻልና በተለይም ሐኪሞችም በቅርቡ አመታት ወዲህ ደግሞ በተጨማሪ ወደ ስራ መግባት አለመቻል በተለያየ መድረኮችም ያነሳ ነው ተግዳሮት እንደሆነ ይታወቃል። የሀገራችን የጤና ባለሙያዎች በስቶባት ወይ ተፋት ሳይሆን በየተቋማቱ እንግዲህ ቅጥሮችን በየክልሉ በማድረግ ሂደት ውስጥ በአብዛኛው በሚባል ደረጃ ብዙ ክልሎች ያለውን የጤና ባለሙያ በሙሉ ለማስገባት ካላቸው የበጀት አቅም ጋር ስላልተመጣጠነ በርካታ ባለሙያዎች አሁን በስራ ውስጥ መግባት አልቻሉም። ይሄንን ግን መፍታት አለብን በሚል ዘርፈ ብዙ ስራ እንደ ጤና ሚኒስቴርም እየተሰራ ይገኛል። በዋነኛነት በመንግስት ተቋሞቻችን ላይ በርካታ ጤና ባለሙያዎች አሁን ፍላጎት አለ። በጤና ጣቢያም ደረጃ በመጀመሪያ ደረጃ ሆስፒታሎችም ደረጃ ብዙ ባለሙያዎችን መጨመር ያስፈልጋል። ስለዚህ ያንን የተሻለ በጀት ለጤናው መድቦ ወደ ስራ ለማስገባት ከክልል መንግስታት ጋር ይሄን እንዲደረግ ብዙ ጥረት እየተደረገ ነው። ጎን ለጎን ግን ያው የበጀት ውስንነት በመኖሩ ያንን መደገፍ የሚቻልበት የተለያዩ አጋር ድርጅቶችና የፌደራል መንግስቱን በምን መልኩ መደገፍ ይችላል ይሄንን የሚልም የተጀመሩ ስራዎች አሉ። ገና እንግዲህ ያው ወደ መሬት ሲነኩ ያው በደንብ የምናሳውቀው ሆኖ ለተወሰነ ጊዜ ድጎማዎች ተደርገው ወደ ስራ ማስገባት ተጨማሪ ባለሙያዎች የሚችሉበትና በቀጣይነት ደግሞ በራሳቸው የሚያስቀጥሉበትን ነገር እየተፈለገ ይገኛል።
ሐኪሞች ከተመረቁ በኋላ ስራ ከመንግስት መጠበቅ የለባቸውም ይላሉ ሚኒስትር ሊያ ታደሰ።
ሀገር ደረጃ የሚሰራባቸው የግል ዘርፍ የህክምና ስራዎችን ከሌሎች ሀገር ተሞክሮዎችን በመውሰድ የተለያዩ ስታንዳርዶችን የማዘጋጀት ሂደትና ቀለል ባሉ ሁኔታዎች ወደ ስራ የሚገቡባቸውን ሁኔታዎች የማመቻቸት ስራ ከስራ እድል ፈጠራ ኮሚሽን እና ሌሎች ከሚመለከታቸው አካላትም ጋር እየሰራ እንገኛለን። ጎን ለጎንም ሌሎችንም አማራጮች አሁን በቅርቡ ለምሳሌ በርካታ ነርሶች ሳይቀጠሩ ተመርቀው እንዳሉ ይታወቃል። ብዙ ስልጠና ማዕከላት ከመኖራቸውም ጋር ተያይዞ በቅርቡም ከሰራተኛና ማህበራዊ ጉዳይ ሚኒስቴር እና ከስራ እድል ፈጠራ ኮሚሽን ጋር በጋራ በመሆን ስልጠናዎችን በመስጠትና ብቁ በማድረግ የስራ እድል እንዲኖራቸው ወደ ውጪ እንዲላኩና የተለያዩ ሀገራት ላይ የስራ እድል እንዲያገኙም የጀመርናቸው ስራዎች አሉ።
ምንም እንኳን የክልሉ የጤና ቢሮ ኃላፊዎች በስብሰባ ምክንያት ግቢው እንደሌሉ ቢነገርም ከትላንት ጀምሮ ሰልፍ የወጡ 400 የሚሆኑ ስራ አጥ ሐኪሞች ጥያቄያቸውን ይዘው ዛሬም ግቢው ውስጥ ውለዋል። የአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሱዳን ዋና ከተማ ካርቱም ውስጥ ለብዙ ዓመታት በስደት የቆዩ ኢትዮጵያውያን ሀገሪቱ ያለችበት ሁኔታ ህይወታቸውን እንዳከበደው የማግለል አድራጎቶች እንደሚፈጸሙባቸው እየተናገሩ ነው። ለተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ያቀረቧቸው አቤቱታዎችም ምላሽ እንዳላገኙ ገልጸዋል። ስደተኞቹንና የኮሚሽነሩን ተጠሪዎች ያነጋገረው ገርሞ ዳዊት ዝርዝሩን ይዟል።
ሱዳን ውስጥ የተከሰተውን የፖለቲካ ቀውስ ተከትሎ እየደረሰብን ነው ለሚሉት ችግር ሁሉ ካርቱም የሚገኙ ኢትዮጵያን ስደተኞች ለተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ጥያቄያቸውን ያቀረቡት ከወራት በፊት መሆኑን ይናገራሉ። ከሌሎች አምስት ሀገሮች ስደተኞች ጋር ሆነው ካርቱም በሚገኘው የኮሚሽነሩ መስሪያ ቤት ፊት ለፊት ተጠልለው አቤት ቢሉም መልስ አለማግኘታቸውን ለቪኦኤ ተናግረዋል። ወይዘሮ ለምለም ደረጀ ሱዳን ውስጥ ከ30 አመታት በላይ የኖሩ ኢትዮጵያዊት ስደተኛ ናቸው። ከቤተሰባቸው ጋር ለአመታት ዘለቀው የስደት ኑሮ ስለከበዳቸው ወደ ተባበሩት መንግስታት የስደት ጉዳዮች ቢሮ መሄዳቸውን ይገልጻሉ።
ስንሄድ ቀጠሮ ነው የሚሰጡን። ቀጠሮ ነው በቃ 3 ወር 4 ወር እያሉ እያመላለሱን የራሳችን ችግር ለመጠየቅ ይሄድን ህዝቦችን አገኘ እዛ ወጥቼ ራስ መኖርም ስለማይቻል በሱዳን ያለው ክብደት ከዛ 2 ወር ከ20 ቀን ለሞላን በሌሊት 1 ሰዓት ላይ በፖሊስ አንስተው መዲና ሪያድ ይባላል እዚህ መርከዝ አካባቢ ነው እዛ ናምተው ይጣሉ። አሁን 3 ወር ሊሞላን 12 ቀን የቀረን ነው።
አቶ ኢማም መሐመድና ወይዘሮ ለምለም በካርቱም የዩኤንኤችሲአር ቢሮ ፊት ለፊት ከደቡብ ሱዳን፣ ከኤርትራ፣ ከሶማሊያ፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከቡሩንዲና ከኮንጎ ከፈለሱ በርካታ ስደተኞች ጋር ጥያቄያቸውን ማቅረባቸውን ተናግረዋል። ዩኤንኤችሲአር ምላሽ ሳይሰጣቸው ቀርቶ ከቢሮው ደጃፍ ታህሳስ 11 2013 ዓ.ም በጸጥታ አስከባሪዎች እንዳስነሳቸው ይናገራሉ። የስድስት ልጆች አባት እንደሆኑና ሱዳን ውስጥ 27 ዓመታት መኖራቸውን የተናገሩት አቶ ኢማም መሐመድ ያሉበት ቦታ ከካርቱም ወጣ ብሎ ባለው የቆሻሻ መጣያ አካባቢ መሆኑን ገልጸዋል። 192 ከሚሆኑ ስደተኞች ቤተሰቦች 53 የሚሆኑት ከኢትዮጵያ የተሰደዱ መሆናቸውን ተናግረዋል። የሁለት ልጆች እናት የሆኑት ወይዘሮ ለምለም በተለይ ቦታው ለሴቶችና ለህፃናት በጣም ከባድ እንደሆነ ይገልጻሉ።
እንቅልፍ የሚባል የለም። ኮንቲነር ላይ ቀን ቀን ወደ ኮንቲነር ተጠግተን እንውላለን። ማታ ሜዳ ላይ ምንም ርቀት የለለው ከበን ለምንተኛ ወንዶች እየዞሩ ይጠብቁናል። ነግን ይመጣልን ነገር የለም ያለን ንቃይ እየሸጥን እስካሁን ድረስ እየበላን አሁን ጨርሰናል ምንም ነገር የለም።
እና ወደፊት እንዴት ነው የምትሆኑት?
አላወቅንም ወደፊት የሚመጣውን ነገር እኮ ለዛ ነው ሁሉን ነገር የምንጠይቀው። ይህን መታላየንም ወላ የሱዳን መንግስትም አላየንም ምንም ነገር የለንም አሁን ከእጃችን ለመራብ ሳይሆን ለህይወታችን ራሱ ስጋት አለን።
ከወራት በፊት ስደተኞች ወደ ሶስተኛ ሀገር ዝውውር ለመጠየቅ መሰብሰባቸውን እንደሚያውቁ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር የሱዳን ቢሮ ቃል አቀባይ ጁሊያ ራፋኤሌ ተናግረዋል። ዩኤንኤችሲአር በመላው ዓለም የሶስተኛ ሀገር ድል የሚያስፈልጋቸውን ከአንድ ሚሊዮን በላይ ስደተኞችን ጉዳይ እንደሚከታተል ቃል አቀባዩ ገልጸው ተቀባይ ሀገሮች የተገኘላቸው 22700 ብቻ መሆናቸውን አመልክተዋል። ወደ ሶስተኛ ሀገር እንዲሻገሩ የሚያደርጉት እጅግ የበረታ ችግር ያሉ ስደተኞች መሆናቸውንም የጠቆሙት ራፋኤሊ ከፍተኛ ኮሚሽነሩ የስደተኞቹን ደህንነት ከሱዳን ሀገር ውስጥ ጉዳይ መስሪያ ቤት ጋር ሆኖ እየተከታተለ መሆኑንም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የተከበራችሁ አድማጮች ዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን ደግሞ ሴቶችና ቤተሰብ። አንድ 160 ዓመታት በፊት በጉራጌ ዞን እንደኖረችና ለሴቶች መብት መከበር ትታገል በነበረችው በቃቄ ውርዱት ስም የተሰየመው መብቶችና የዲሞክራሲ እድገት ማህበር የሚያዘጋጀው ውርዱት የምርምር መርሃ ግብር ወይም ፌሎሺፕ የመጀመሪያ ውጤቱን ይፋ አድርጓል። ጥናቱ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ማህበራዊ ኢኮኖሚያዊና ስነ ልቦናዊ ጉልበትና ያላቸው ሚና በኢትዮጵያ የሚል ሲሆን በሀገሪቱ ከፍተኛ ተከታይ ያላቸው ተብለው በሚታመኑት በኦርቶዶክስ፣ በሙስሊምና በፕሮቴስታንት እምነት ስብሰባዎች ውስጥ ባሉ የጽዋ ማህበር፣ ጀማና የጸሎት ቡድኖች ዙሪያ የተሰራ ነው። ኤደን ገረመው ጥናቱን ካቀረበችው ኢየሩሳሌም በላይ ጋር ቆይታ አድርጋለች። ኢየሩሳሌም ስለ ጥናቱ ይዘት ከምታስረዳበት ይጀምራል።
የጥናቱ ርዕስ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ስነ ልቦናዊ፣ ማህበራዊ እና ኢኮኖሚያዊ ጉልበትና ያላቸው ሚና በኢትዮጵያ ያለው ተሞክሮ ሲመረመር 7 ወር ፈጅቷል። የካርድ ዌብሳይት ላይ እንግሊዝኛው ኮፒ አለ። በቅርብ ጊዜ ደግሞ በአማርኛና በኦሮመኛም አፕሎድ እናደርገዋለን። ሀርድ ኮፒም ኦፊሳችን ውስጥ ይገኛል።
ይህንን ምርምር ማድረግ ያስፈለገበት ምክንያቱ ምን ነበር?
ለመነሻ የሆነን ሀሳብ የነበሩት ስታቲስቲክሶች ናቸው። ለምሳሌ በኢትዮጵያ ዙሪያ ያሉት አሃዛዊ መረጃዎች በጣም ሃይማኖተኛ ማህበረሰብ እንዳለ ያሳያሉ። እንደውም በ2015 በፒው ሪሰርች ሴንተር በሚባል አንድ ዓለም አቀፍ ተቋም የተጠና ጥናት ኢትዮጵያን በዓለም ውስጥ ካሉ ሁሉ አሁን ደግሞ በየአካባቢያችን እንደምናየው ሴቶች የትኛውም የሃይማኖትን ተቋማት ላይ ጎላ ሚና አላቸው። ይህ ተሳትፎ ግን ወደ ማጎልበት ወይም ደግሞ ወደ ስነ ጾታዊ ጉዳዮች ጠጋ አድርገን መጠየቅ እንችላለን ወይ ብለን ከማሰብ ነው። ሁለተኛ ደግሞ ኢትዮጵያ ሴቶች የስነ ጾታ ጥያቄ አለባቸው፣ የእኩልነት ጥያቄ አለባቸው፣ የመብት ጥያቄ አለባቸው። እንዲሁ ሌላ ጥናት ደግሞ እንደሚያሳየው በዓለም አቀፍ የጾታዊ መለኪያ ወይም ጀንደር ኢንዴክስ የሚባላለ የ2020 ጥናት ላይ የኢትዮጵያ ሴቶችን 152ኛ ይላቸዋል ከዓለም ሀገራት። ይህም ማለት በሁሉም ደረጃ በሶስተኛ ደረጃ ትምህርት፣ በአስተዳደር፣ በስልጣን፣ በኢኮኖሚያዊ አቅም፣ በእነዚህ ሁሉ ኢትዮጵያ ሴቶች ከብዙ ዓለም ሴቶች የወረዱ ናቸው። ስለዚህ እነዚህን ሁለት ሀሳቦች ሊያስታርቅ የሚችል ጥናት ብናጠና ለአንድ ኢትዮጵያዊ ሴት ከሃይማኖቷ የቀረበ ነገር የለም እና በዛ ውስጥ የማጎልበት ስራ ይሰራል ወይ? ከተሰራስ እንዴት ነው እየተሰራ ያለው የሚለውን ጥያቄ በመጠየቅ የጀመረ ጥናት። የጥናቱ ዘውግ ኤክስፕሎራቶሪ ወይም የዳሰሳ ጥናት ይባላል። ኤክስፕሎራቶሪ ያደረግንበት ምክንያት በኢትዮጵያ አውድ የተሰሩ ተመሳሳይ ጥናቶች ከነበረው ውስንነት፣ እንደገናም ደግሞ ከምንፈልገው የመረጃ አይነት የምንፈልገው መረጃ አሃዛዊ መረጃ አልነበረም። የምንፈልገው መረጃ የሰዎችን ተሞክሮች የሚዳስስ ነው። ስለዚህ ኳሊቲቲቭ methodology ነው የተጠቀምነው። ጥናቱ ደግሞ የተሰራበት ሰሞን በኮሮና ቫይረስ ምክንያት ሃይማኖታዊ እንቅስቃሴዎች በጣም የተወሰኑበት እንደውም ወደ መጀመሪያ ሰሞን ሰው ከቤት መውጣት የነበረው ወቅት ነበር በኢትዮጵያ ውስጥ። ስለዚህ የቃለ መጠይቅ methodology ነው ለዛም ግባት እንዲሆኑ 55 የግለሰብ ቃለ መጠይቅ ከዛም ደግሞ በመቀጠል ሁለት የቡድን ቃለ መጠይቆች አድርገናል።
በሃይማኖት ውስጥ ሴቶች ስላላቸው ሚና ነው ያያችሁትና ምን አይነት ሃይማኖታዊ ስብስቦችን ነው ያያችሁት? የተታ አካባቢ ነበር የሄዳችሁት? ስለሱ እስቲ ትንሽ ጠለቅ ብለሽ ንገሪኝ።
ያውስ ሶስት ትልልቅ ሃይማኖት አሉ ወይም 97%ን ያክል የሚወክሉ ሶስቱ ትልልቅ ሃይማኖቶች ኢትዮጵያ ኦርቶዶክስ እምነት አለ፣ እስልምና አለ፣ እንዲሁም የፕሮቴስታንት እምነት አለ። ስለዚህ ግሩፖቹን ስንመርጥ ከነዚህ ሃይማኖቶች ነው የመረጥነው። ልክ ጥናቱን ስናቀደውና ዲዛይኑን ስናወጣ ማህበረሰባዊ ዩኒቶቹን ነው እንጂ ሃይማኖታዊ አስተምህሮቶችን፣ ቀኖናዎችን፣ ዶክትሪኖችን አናጠናም በሚል ወሰንን። እነዚህ ሃይማኖቶች በጣም ተመሳሳይ የሆኑ የሴቶች ስብስቦች አሉ። ለምሳሌ ከኦርቶዶክስ ቤተክርስቲያን ብዙ እናቶቻችን እህቶቻችን የሚሳተፉባቸው የጽዋ ማህበራት ነበሩ። የጽዋ ማህበራትን ስንመርጥ ከአዲስ አበባም ኦሮሚያ ክልልም እንዲሁም አማራ ክልልም መርጠናል። ወደ እስልምና ሃይማኖት ስንመጣ ደግሞ ያገኘነው የዩኒቨርሲቲ ሴቶች ጀማአት ነው። ስንመርጥ ሀረማያ ዩኒቨርሲቲ ከጳውሎስ ሜዲካል ትምህርት ቤት አንድ ከአዲስ አበባ ወሰድን፣ ሌላ ደግሞ ከወሎ ዩኒቨርሲቲ ሌላ ሶስተኛ ጀማ አገኘን። ወደ ጸሎት ማህበራትም ስንመጣ እንደዚሁ በፕሮቴስታንት እምነት ውስጥ አባ ሲና ለአርባ ዓመት ገደማ የተገናኙ የሚጸልዩ ሴቶችን አገኘን። ተስን ክራይስት የሚገኘን ከስቲ ከአዲስ አበባ ደግሞ እንውጣ ብለን ስንፈልግ ሀዋሳ ውስጥ ደግሞ ሶስት የተለያዩ አብያተ ክርስቲያናት ስር ያሉ የሴቶች ህብረትን አገኘን።
እንዲህ መነሻችሁ እነዚህ ማህበራዊ ትስስሮች ሴቶችን ለማብቃት ለማሳደግ ምን አይነት ሚና አላቸው ከሚለው አኳያ ነው እና ከእሱ አንጻር ያገኛችሁት ነገር ምንድን ነው? በጥናቱ
ምራ ጥያቄ ምን ኢኮኖሚያዊ ጥቅም ያገኛሉ ብለን ጠየቅነው። ኢኮኖሚያዊ ጥቅም ጋር ስንመጣ በሶስቱም የስብስብ አይነቶች ውስጥ የተወሰነ ያክል መዋጮ አለ። መዋጮ የሌለባቸው ደግሞ ስብስቦች ውስጥ መተጋገዝ አለ። ቀጥተኛ ባልሆነ መንገድ እነዚህ ሴቶች ካላቸው ቅርበት የተነሳ እህታቸው ስትጎዳ ያበድራሉ፣ ስትቸገር ይደርሱላታል። ይህንን አግኝተናል። ቀጥተኛ እኛ የምንጠብቀው አይነት ኢኮኖሚያዊ ድጋፍ ባናገኝም ነገር ግን ሶሻል ካፒታል በሚባል አይነት እዛ ሲሸፋፈኑ ሲደራጁ አይተናል። እንደውም አንድ እቁብ ሁሉ ይጣላል። ኢኮኖሚ ደግሞ ከመደጋገፍ ይበልጥ አሁን እነዚህ ሴቶች አብዛኞቻቸው በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ናቸው። ነገር ግን ከነሱ ደግሞ ዘለው ማህበረሰቡንም በጣም ይጠቅማሉ። ቤተክርስቲያናትን ሄደው የተዘጋ በገንዘብ ምክንያት የተዘጋ ቤተክርስቲያን ካለ አዋጥ ይሰጣሉ። ለካህናት ልብስ ያሰራሉ። እንደ መቄዶኒያ የመሳሰሉ ኢንስቲትዩሽኖችን ሄደው ይደግፋሉ። አካባቢያቸው ያሉ ድሃዎችንም ሄደው ያነሳሉ እና ጭራሽ ከነሱ ተርፈው ለማህበረሰቡም ሶሻል ሰፖርት ይሰጣሉ በኢኮኖሚ ደረጃ። ሁለተኛውና የዚህ ጥናት የጀርባ አጥንት ነው ብዬ የማስበው ግኝት እርስ በራሳቸው የነበራቸው ማህበረሰባዊ መተሳሰር ከዚህ ውስጥ ደግሞ የሚያገኙት ሳይኮሎጂካል ጥቅም ነው። ሲቀራረቡ ስለሚተማመኑ እንደ ህትም ስለሚተያዩ ቴራፒውቲክ የሆነ ሴፍ ስፔስ ነው። ስለዚህ አንዳንድ ያቀረብናቸው ለዚህ ማሳያ ይሆናሉ ብለን ያቀረብናቸው ንግርቶች አሉ ከጥናቱ ላይ የተወሰዱ። ሴቶች ስለነዚህ ስለ ግሩፕስ ምን ይሰማሻል ብለን ስንጠይቃቸው አንዳንድ በጽሁፍ ልንገልጻቸው አልቻልናቸው፣ ግን በቃ ፊታቸው ላይ ሲታይ የነበረው ነገር ስሜታቸው፣ የኔ እህቶቼ ስወዳቸው እንደዚህ የመሳሰሉ በጣም ኢንተመት የሆኑ ወይም በጣም የልብ የቅርብ የሆኑ ቃላትን ይጠቀሙ ነበረ። እንደገናም ከጭንቀት እረፍት እንደሚያገኙ የህይወትን ችግሮች አሁን አንድ ሴት ከባሏ ጋር ባላት ግንኙነት የሆነ ነገር ቢከፋት ሮጣ ሄዳ የምታናገረው ይህንን ህብረት ነው። ምክንያቱም በአንድም በሌላም ይረዱኛል ይመስሉኛል ብላ ስለምታል። እንደገና ደግሞ ሲመጣው የተሻቸው እንደሆነ ከተለያየ የኢኮኖሚ ደረጃ፣ ባህል፣ ቋንቋ ምናምን የሚመጡት ግን ሲገናኙ እነዚህ ሁሉ ነገሮች በር ላይ ይቀመጡና በቃ ያገናኛቸው ነገር ነው የሚይዛቸው። ስለዚህ በጣም የገረመን እና ከዚህ ጥናትም በጣም ጎልቶ የወጣው ውጤት እርስ በራሳቸው የነበራቸው ማህበራዊ መተሳሰር፣ ማህበራዊ መደጋገፍ፣ ከዚህ ደግሞ የመነጨ ሳይኮሎጂካል ኢምፓክት ወይም ሁኔታ ይተናል። ውጤቱ ይህንን አገኘን። ከዛ ግን ካገኘን በኋላ በምንጠብቀው የኢምፓወርመንት ኮንቴክስት ውስጥ መፍታት ነበረብን። ሴቶችን ማብቃት የሚለውን ሀሳብ በዓለም አቀፍ ደረጃ የተቀመጡ ልኬቶች ጋር ማስታረቅ ነበረብን። አንደኛ ከምዕራባዊ ልኬቶች ጋር ለናስታረቅ የተቸገርነው እነዚህ ሴቶች ይገናኛሉ፣ ይደጋገፋሉ፣ ነገር ግን በሃይማኖቶቻቸው ውስጥ ያሉ አንዳንድ ጨቋኝ የሚመስሉ ትምህርቶችን አይነኩም፣ አይተቹም። አንዳንዴም ስለ ስነ ጾታዊ ጉዳዮች አያወሩም። እሱ ብቻ ሳይሆን አካባቢያችን ያሉ የመብት ጥያቄዎችንም አያነሳቸውም። አንዳንዴ ስለ መብት፣ ስለ ዲሞክራሲ፣ ስለ ጾታዊ ጉዳዮች አይነሱም። ስለዚህ በውጭ ስታንዳርዶች ስናያቸው ጉልብትና የሚለውን ሀሳብ ሊያሟሉልን አልቻሉ። ለዛም ነው እሺ ጉልብትና ይሄ ካልሆነ ጉልብትና ምንድን ነው ለእነዚህ ሴቶች ብለን ጉልብትና አንድ ስታቲክ የሆነ ወይም አንድ በቃ የተቀመጠ ለሁሉም ሰው እኩል ትርጉም ያለው ሀሳብ ሳይሆን ምዕራባዊ ልኬትና በኢትዮጵያዊ ሴቶች መካከል ያስታርቅ የሞከረው።
በጣም ነው የማመሰግነው ኢየሩስ።
በመጨረሻም ኢትዮጵያውያን በአሜሪካ ይቀርባል። ኬብሮን ደጀኔ በውጭ ሀገር የሚገኙ ትውልደ ኢትዮጵያ በየአካባቢያቸው የሚገኙ የኢትዮጵያ ኤምባሲዎችን በመጠቀም ከሀገራቸው ጋር የሚያገናኟቸውን ጉዳዮች በቀላሉ መፈጸም እንዲችሉ የሚያግዝ ቴክኖሎጂ የፈጠረው ድርጅት መስራችና ስራ አስፈጻሚ ነው። በካሊፎርኒያ ሲሊኮን ቫሊ ውስጥ ከአራት ዓመታት በፊት ቪዲቸር የተሰኘውን የቴክኖሎጂ ድርጅትን ያቋቋመው ወጣት ኬብሮን የፍርድ ቤት ውክልና፣ ፓስፖርት፣ መታወቂያና የተለያዩ የባንክና የጉዞ ሰነዶችን በርቀት ሆነው በመፈረም ከየትኛውም የዓለም ክፍል በቀላሉና በፍጥነት መቀባበል የሚያስችል ቴክኖሎጂ ነው። ከዚህ በፊት ወራትና ቀናትን ይፈጅ የነበሩት ጉዳዮች ዛሬ በደቂቃና ሰዓታት ውስጥ የሚጠናቀቁ መሆኑንም ኬብሮን ይገልጻል። የተለያዩ የመንግስት ተቋማትን ወደ አንድ ቋት በማምጣት ባለጉዳዮች የትም መሄድ ሳያስፈልጋቸው ስልካቸው ላይ ሆነው በአጭር ጊዜ ውስጥ ጉዳዮቻቸውን እንዲያከናውኑ ማድረጉንም ኬብሮን ተናግሯል። ደረጀ ደስታ የዛሬው የኢትዮጵያውያን በአሜሪካ እንግዳ አድርጎታል። ቀጥሎ ይቀርባል።
ኬብሮን ደጀኔ አሁን ወደ 32ኛ ዓመቱ እየተጠጋ ያለ ወጣት ነው። ይህን ቪዲቸር የሚባል የቴክኖሎጂ ድርጅት ካሊፎርኒያ ውስጥ ሲሊኮን ቫሊ በተሰኘው የቴክኖሎጂ መናኸሪያ ውስጥ ሲያቋቁም ገና 30 ዓመት ያልሞላው ወጣት ነበር። ዛሬ ድርጅቱን በዓለም አስፋፍቶ ከአሜሪካ፣ ካናዳ፣ አውሮፓ፣ ስሪላንካ ሳይቀር ባለሙያዎችን ቀጥሮ የሚያሰራ ሰው ሆኗል።
ዛሬ 5-6 ዓመት ሲሊኮን ቫሊ ውስጥ ነው የተጀመረው። ቪዲቸር የሚባለው ኩባንያ ኢ-ሲግኔቸር የሚባለውን ቴክኖሎጂ ወደ ሞደርን ዘመን እና በቪዲዮ የታገዘ ፊርማ እንዲሰራ ነው ቪዲቸር የሚባለው ቴክኖሎጂ የተመሰረተ። ያንንም ቴክኖሎጂ ፓተንትድ ዩናይትድ ስቴትስ፣ ቻይናም፣ ካናዳ፣ ዩሮፕ ውስጥ ማድረግ አሁን ኢ-ሲግኔቸር ወይም ቪዲቸር የሚባለው ከቪዲዮ ሲግኔቸር የመጣ ቃል ስለሆነ በዛ መሰረት ቪዲዮ ሲግኔቸር ቴክኖሎጂ ዓለም ላይ ኢንትሮዲስ እያደረግን ያለ የኩባንያው ዋና ስራ አስኪያጅ ሲኦ እና ቸርማን እኔ ነኝ። ኩባንያ የጀመርኩት ፋውንደር የሚባለው ማለት ነው።
ኬብሮን ቀደም ሲል የሚኖረው በካሊፎርኒያ አካባቢ ሲሆን አሁን ግን መኖሪያውን በቨርጂኒያ አርሊንግተን አድርጎ ወደ ኢትዮጵያ እየተመላለሰ እንደሚሰራ ገልጿል። ድርጅቱ ቪዲቸር ከሚሰራቸው ስራዎች መካከል ዋነኛው በውጭ ሀገር ያሉ ኢትዮጵያውያን በአገራቸው ውስጥ ያሉ ጉዳዮቻቸውን ለማስፈጸም በአካል መገኘት ሳያስፈልጋቸው ሳምንታትና ወራትን መቆየትም ሳያሻቸው በጥቂት ሰዓታትና ደቂቃ ውስጥ ጉዳዮቻቸውን ማቀላጠፍ የሚያስችላቸውን ቴክኖሎጂ መዘርጋት ነው።
ቪዲቸር አንድን ሰው ከሩቅ ሆኖ ማንነቱን ማረጋገጥ ፈቃደኛ መሆኑን ለማረጋገጥ በቪዲዮ ፊርማ መፈረሙን አንድን አፕሊኬሽን ከሩቅ ሆኖ አፕላይ እንዲያደርግ የሚረዳ ፕላትፎርም ነው። ከዚህ በፊት ማኑዋል የሚሰሩት ሲስተሞች አሁን ወደ ዲጂታል ለማድረግ ብዙዎቹ ፕላትፎርሞች ኮንሰንት ካፕቸሪንግ ስለሌላቸው ቪዲቸር ዩኒክ የሚያደርገው የቪዲዮ ፊርማው ካፓሲቲ ነው።
ለምንድን ነው የሚጠቀሙበት ይሄን ነገር?
የኢትዮጵያን ኤምባሲ ኦንላይን ሰርቪሶች በፊት 15-20 ፕሮሰስ የነበረው ውክልና ለመስጠት አሁን ለምሳሌ ማጻፍ አለ፣ ሴክሬታሪ ስቴት መላክ አለ፣ ኖተሪ ማድረግ አለ፣ መኒ ኦርደር መጻፍ አለ፣ ከዛ ስቴት ዲፓርትመንት፣ ከዛ ኤምባሲ፣ ከዛ ኤምባሲ ለእርስዎ መልሶሎት፣ ከዛ በኋላ ነው ወደ ኢትዮጵያ የሚላከው። ያ ፕሮሰስ በጣም ከባድ የሆነ ፕሮሰስ ነው። አሁን በኦንላይን ፓወር ፍትርኒ በአስር ደቂቃ ውስጥ እዛ አፕሊኬሽኑ ላይ ማንነቱን ለማን እንደሚሰጡ ውክልናውን እዛው ላይ ከፍተውት ፈርመው ክፍያውንም እዛ ላይ ፈጽመው ወደ ዲሲ ይሄዳል። እሱ አንደኛው ሰርቪስ ነው። ሌላ ሴም ፕሮሰስ ደግሞ ፓስፖርቶትንና የሎ ካርዶትን ለማደስ ከዚህ በፊት 45-60 ቀን የሚፈጀውን ፕሮሰስ አሁን በ10-15 ቀን ወደ ክላይንቱ ለማድረስ ደርሷል። የውክልናው ከ30-40 ቀን የሚፈጀው ፕሮሰስ ወደ 24-48 ሰዓት ኢትዮጵያ ይደርስልዎታል። ፓስፖርትና የሎ ካርዶትን ደግሞ ለማደስ ከ45-60 ቀን ወደ 10-15 ቀን ቤት ድረስ ደርስልዎታል ማለት ነው።
ኬብሮን በውጭ የሚገኙ ኢትዮጵያውያን ከኤምባሲዎችና ከሀገር ውስጥ መንግስት ጋር የሚያገናኛቸውን ጉዳዮች ለማስፈጸም በአሜሪካ የተጀመረው አገልግሎት ተቀባይነትና ተወዳጅነት እያገኘ በመምጣቱ ወደ ሌሎችም አገሮችም እየተስፋፋ መሆኑን ይገልጻል።
እኛ ስራውን የጀመርነው ከኢትዮጵያ መንግስት ጋር የዛሬ 3 አመት ነው። ስራውን ከጀመርን አመት ከ8 ወር 9 ወር የሆነናል። የፓስፖርትና የሎካል ደግሞ የዛሬ 5 ወር አካባቢ ነው የተጀመረው። ይህንን አገልግሎት በአሜሪካ ላይ ሰክሰስፉል ከመሆኑ የተነሳ ወደ ሌላ አለሞችም ዩሮፕን፣ ሚድል ኢስት እና አፍሪካም አሁን እየተስፋፋ ነው ያለው ሁሉም ኢትዮጵያ ዲያስፖራዎች።
ኬብሮን ሰዎች አገልግሎቶቹን የመኖሪያ ቤታቸውን መልቀቅ ሳያስፈልግ ከእጅ ስልካቸው ላይ ሆነው ብዙ ነገሮችን በቀላሉ ማከናወን እንደሚችሉም ያስረዳል። ቪዲቸር በአብዛኛው በውጭ ለሚገኙ ኢትዮጵያውያን የተሰራ መሆኑን በመግለጽ በየኤምባሲውና በየመስሪያ ቤቶቹ የነበረውን የተንዛዛ አሰራር ያስቀረበትን ሁኔታና ይህም ለኢኮኖሚው መንቀሳቀስ የሚኖረውን አስተዋጽኦ አስረድቷል።
ስራውን ለሁሉም ለኢትዮጵያ ዲያስፖራዎች እንዲሆን ነው ዲዛይን ያደረግነው። አሁን እያንዳንዱ ሀገር የተለያየ ሰብአዊና የተለያየ መታወቂያዎች ስላሉት ተራ በተራ ኦንቦርድ ሲስተሙ ላይ እያስገባናቸው ነው። አሁን ለምሳሌ የፈረንሳይ ኤምባሲ ገብቷል። የኢትዮጵያን ኤምባሲ ፈረንሳይ፣ ጣሊያን ያለው የኢትዮጵያን ኤምባሲ፣ አሁን በቅርቡ ሳውት አፍሪካ፣ ሳውዲ እና ሌሎችም አፍሪካ ሀገሮች ኦንቦርድ እየሆኑ ነው። ኦስትራሊያም አሁን ሙሉ በሙሉ ስራ ጀምሯል። ስለዚህ ተራ በተራ ሁሉንም ኤምባሲዎች ሲስተም ውስጥ አስገብተን ለሁሉም ኢትዮጵያን ዳያስፖራ በቀላሉ መስጠት እንዲችሉ እያደረግን ነው። ተገልጋዩን ሳይድ ብቻ ሳይሆን ኦልሶ በኤምባሲ ሳይድ ያለውን ፕሮሰስ ዲጂታላይዝ አድርገናል። ማለት የኤምባሲውም ኦፊሰሮች ድሮ በወረቀት የሚቀበሉትን አሁን ዲጂታሊ ተቀብለው ወዲያው ወደ ኢትዮጵያ ዲጂታል ያስተላልፉታል። ይህ ፍጥነቱ በጣም ፈጣን ይሆናል ማለት ነው። ስለዚህ ሁሉንም ሲስተሙን ስንዘረጋ ኤምባሲዎቹን፣ ክላየንቱን፣ ውጭ ጉዳይን አንድ ፕላትፎርም ላይ ነው ማገናኘት የተሰራ ነው። በፊት ደብዳቤ ተልኮ፣ በዲኤችኤል ተልኮ፣ ሴክሬታሪ ስቴት፣ ስቴት ዲፓርትመንት መኒ ኦርደር 14 ስቴፖች ነበሩ አንድ ሰው ውክልና ለመስጠት እና በጣም ዲስከሬጂንግ ነበረ ያ ነገር። አሁን ግን በአስር ደቂቃ ውስጥ ውክልና መስጠት ይችላል። ይሄ ሰው የውክልና መስጠት ማለት የኢትዮጵያ ውስጥ ያለውን ስራቸውን በቀላሉ ሲያንቀሳቀሱ ይችላሉ። ትልቁ ነገር እንደውም የዚህ ውክልና መቅለል ኢትዮጵያና ኢትዮጵያን ዳያስፖራ በቀላሉ ማገናኘት ማለት ነው። ያንን አገናኘሃቸው ማለት በቀላሉ ቤታቸው ማከራየት ይችላሉ፣ አፓርትመንት መግዛት ይችላሉ፣ ቢዝነስ መክፈት ይችላሉ። ስለዚህ እነዚህን ዳያስፖራዎች ኢኮኖሚካሊ እያስተሳሰርካቸው ነው ከሀገራቸው ጋር በቀል ማለት መምጣት ብቻም በተለይ በአስር ደቂቃ ውክልና ሰጥተው ለዘመዳቸው ወይ ለሚያምሰው ስራቸውን ያስፈጽማሉ። በዛው ልክ የኢትዮጵያን ኢኮኖሚ ይንቀሳቀሳል ማለት ነው።
በዚህ መሰረት ብዙ የዳያስፖራ አባላት ቴክኖሎጂውን በመጠቀም ከአገራቸው ጋር የሚያስተሳስራቸውን ብዙ የኢኮኖሚ እንቅስቃሴዎችን እያደረጉ መሆኑን ኬብሮን ተናግሯል።
የኢትዮጵያ ዳያስፖራ በሁለት ነገር ነው ከኢትዮጵያ ጋር የሚገናኘው። የመጀመሪያው ተነስቶ በኢትዮጵያን ኤርላይንስ ወደ ሀገሩ ገብቶ ስራውን መስራት ነው። ሁለተኛው ግን በኢትዮጵያን ኤርላይንስ በኋላ እዚህ ውክልና ነው። በቀላሉ ውክልና አንድ ሰው መስጠት ተቻለ፣ ሰውዬ ኢትዮጵያ ውስጥ በአንድ በኩል ስራ እንዲጀምር ቢዝነስ ላይሰንስ እንዲወጣለት ማድረግ ይቻላል። ሁለተኛ አፓርትመንት ገዝቶ በየወሩ ብር ለሞርጌጅ መክፈል ይችላል፣ ከዶላሩ ወደ ኢትዮጵያ ገባ ማለት። ሶስተኛ ፐርሰናል ኬዞች፣ የትምህርት አለ፣ የጋብቻ አለ፣ የኮርት ኬዞች አሉ፣ እነሱ በቀላሉ ፈጸሙላቸዋል። ይህንን ሁሉ የኢትዮጵያ 3 ሚሊዮን 4 ሚሊዮን ዳያስፖራ ውጭ ያለውን በቀላሉ በውክልና በ24 ሰዓት ውስጥ ወይም ቢዝነስ ወይም አፓርትመንት መግዛት መቻል ማለት እነዚህን ዳያስፖራዎች ከኢትዮጵያ ጋር በቀላሉ ከነክት ማድረግ እና ማስተሳሰር እና ያ ትልቅዬ ኢኮኖሚካል አድቫንቴጅ አለው። ይህ ነው የምናየው። እናም እንደምናየው ብዙም ተገልጋዮች በፕላትፎርሙ ላይ አፓርትመንት የሚገዘዋሉ፣ ቤት የሚገዘዋሉ፣ ቤት የሚሸጠዋሉ፣ የሚያከራዩዋሉ። ስለዚህ ይህንን ሀገሩ የራቀ ዳያስፖራ በጠቅላላ በቀላሉ ከሀገሩ ጋር ከመት ያደረግ የሚያስችለው ፕላትፎርም ነው ቢልድ ያደረግ ነው።
አድማጮቻችን፣ ከኬብሮን ጋር ያደረግነውን ሙሉ ዘገባ በድረገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ጅሃድ ሰርዋን ሙስጣፋ የተባለ ሰው ያለበትን ቦታና እንዲያዝ የሚያስችል መረጃ እየፈለገች ነው ሲል የዕለቱ ርዕሰ አንቀጽ ጽሑፉን ጀምረዋል። ከአሸባሪ ድርጅት ጋር ሆኖ በመዋጋት ከፍተኛ ቦታ ያለው የአሜሪካ ዜጋ መሆኑን ርዕሰ አንቀጹ ጠቅሷል። ሳንዲያጎ ካሊፎርኒያ ያደገው ሙስጣፋ ለአመታት ያህል አልሸባብ ተባለው አሸባሪ ድርጅት ጋር ሲሰራ ቆይቷል። ይህ ድርጅት በሶማሊያና በሌሎች አፍሪካ ሀገራት ሞትና ጭንቅ ያስከተለ ነው። አልሸባብ የአሜሪካ ዜጎችንና ንብረቶችንም ኢላማ ሲያደርግ መቆየቱን ርዕሰ አንቀጹ አውስቷል። ባለፈው 10 ዓመት ሙስጣፋ በአልሸባብ የፈንጂ ክፍልን የሚያካትቱ የአመራር ቦታዎችን ይዞ ቆይቷል። ከ11 ዓመታት በፊት ዩናይትድ ስቴትስ 3 ከአሸባሪነት ጋር የተያዙ ክሶች መስርታበታለች። ከ9 ዓመታት በፊት ደግሞ የዩናይትድ ስቴትስ ፌዴራል የምርመራ ቢሮ በጥብቅ በሚፈለጉ አሸባሪዎች ስም ዝርዝር ውስጥ አስገባው። ከ7 ዓመታት በፊት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፍትህ ሽልማት የተባለው ፕሮግራም ሊያሳስረው የሚችል መረጃ ላቀረበ ሰው እስከ 5 ሚሊዮን ዶላር የሚደርስ ጉርሻ ለመክፈል ቃል መግባቱን ርዕሰ አንቀጹ ጠቁሟል። አምና ታህሳስ ወር ላይ በተደረገ ጋዜጣዊ ጉባኤ የዩናይትድ ስቴትስ የደቡባዊ ካሊፎርኒያ ጠበቃ ሮበርት ብሬወር እና በሳንዲያጎ ልዩ የፌዴራል ምርመራ ቢሮ ኃላፊ ስካት ብራነር ሙስጣፋ እንደ አውሮፓ አቆጣጠር እስከ የካቲት 2017 ዓ.ም በነበረው ጊዜ ውስጥ ፈጸማቸው ላሏቸው ወንጀሎች ክስ መስርተውበታል። ብራነር ያብራራሉ።
We believe Mustafa has played and will continue to play an active role in terrorist acts by Al-Shabaab.
ሙስጣፋ አልሸባብ በሚፈጽማቸው አሸባሪ ተግባራት ውስጥ በሚገባ ሲሳተፍ የቆየ ሲሆን አሁንም ቀጥሏል። ስለሆነም አሸባሪ ተግባሩ መቆም አለበት። የፌደራል የምርመራ ቢሮና አጋሮቻችን አሸባሪ ተግባሮችን ለመከላከል መስራቱን አናቆምም። ስለሆነም እርዳታችሁን እየጠየቅን ነው። የአልሸባብን የጥቃት ተግባር ማስተናከሉን መቀጠል አለብን።
ሙስጣፋ ሶማሊያ ይኖራል ተብሎ ይታመናል። የቆዳው ቀለም ነጭ ሲሆን የአይኑ ቀለም ሰማያዊ ነው። ቁመቱ ረጅም ነው። ቀኝ እጁ ላይ ጠባሳ አለው። አረብኛ፣ ሶማሊኛና እንግሊዘኛ ይናገራል። በየመን፣ በኢትዮጵያ፣ በኬንያና በሌሎችም የአፍሪካ ሀገሮች ሊዘዋወር ይችላል። ስለ ጅሃድ ሰርዋን ሙስጣፋ የምታውቁት ነገር ካለ በ1-800-225-5324 ስልክ ደውሉ ወይም ደግሞ tips.fbi.gov በሚል የኢንተርኔት መስመር መረጃችሁን አቀብሉ። በአቅራቢያችሁ ላለ የዩናይትድ ስቴትስ ኤምባሲ ወይም ቆንስላንም ማሳወቅ ትችላላችሁ። መረጃው ሁሉ በሚስጥር ይያዛል ሲል የዕለቱ ርዕሰ አንቀጽ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ባንቺ እስቲ ራቃት በይኝ ቀርበሽ ተጫውቺ መቼ መረጥኩኝ
ውድ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።